ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 21 2015 ዓ.ም ምረ ዝግጅታችን ጀመረ።
መረጃ ላይ የሚጣል አላስፈላጊ ገደብ የሐሰተኛ መረጃ ስርጭትን እንደሚያባብስ ተገለጸ።
ቢሮክራሲው በጣም ያራዝሙብሻል። ፎር ደሞ ካልሆነ ደሞ አታለ ላይሰጥሽም ይችላል ላይገኝም ይችላል። አንዳንዴ ደሞ ማስፈራራት የሚመስልም ነገር ለምሳሌ ቆይ አሁን ይሄን መረጃ ባሁኑ ይሄን መንትር ዜና ካወጣው next time ላይ ከዚህ ከኛ ምንም መረጃ አታገኝ።
በመረጃ ላይ የሚጣል ገደብ በመገናኛ ብዙሃንና መረጃ የማግኘት መብት ላይ ያሳደረ ያለውን ተጽዕኖ አስመልክቶ ከነጋገርናቸው ባለሙያዎች መካከል አንዱ የሆነውን የሪፖርተር ጋዜጣ እንግሊዘኛ እትም ዋና አዘጋጅ ሳምሶን ብርሃኔን ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ኮቪድ ጊዜ ነበር ቤት ውስጥ አብሮ ነበር የሚውሉት ልጆች እና ሶሊ ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበርና ስለዚህ ሲጫወቱ ቱ በዛ ጋጣሚ ካንዴ 23 ጊዜ ሃክድ ሆኖ ማለት ነው ቤት ሆኖ አካውንታቸው ተወሰደባቸው የጌሙ እና እንደዚህ ተመሳሳይ ነገሮች ማየት ጀመርኩና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም እንደዚህ ቴክኖሎጂ ስንሰጣቸው።
አሁን ደግሞ የሰማችኋት የህግ ባለሙያ የሆነችውን ዚነት ከማል ነው። በህፃናትና በአዳጊዎች ሳይበር ደህንነት ላይ ወላጆች ምን ማድረግ አለባቸው በሚለው ሐሳብ ዙሪያ የባለሙያ ምክር ልታካፍለን አብራን ታመሻለች።
ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የዕለተ እሁድ ነሐሴ 21 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አምሽታችኋል? ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። አንድ ነጭ ታጣቂ በጃክሰንቪል ፍሎሪዳ ጥቁሮች በብዛት በሚኖሩበት ስፍራ በሚገኝ ዶላር ጄኔራል የተባለ ሱቅ ውስጥ 3 ሰዎችን በጥይት ተኩሶ መግደሉ ተሰምቷል። በትናንትናው ዕለት የደረሰውን ጥቃት የአካባቢው ፖሊስ ሹም ዘርን መሰረት ያደረገ ሲሉ ጠርተውታል። ጥቃት አድራሹ ራሱን እንዳጠፋም ተሰምቷል። በተጠራ የጋዜጠኞች ማስገንዘቢያ ላይ ጥቃት አድራሹ ጥቁር ህዝቦችን ይጠላ ሲሉ ቲኬ ዋተርስ የተባሉት የፖሊስ ሹም ተናግረዋል። ጥቃት አድራሹ የግዙፍ ቡድን አባል ስለመሆኑ ግን ምንም አይነት ማስረጃ እንደሌለም አክለዋል። ዋተርስ እንዳሉት ጥቃት ፈጻሚው በ20ዎቹ ዕድሜ ውስጥ የነበረ ሲሆን ለጥቃቱ የግሎክ የእጅ ሽጉጥና AR-15 ከፊል አውቶማቲክ ጠመንጃዎችን ተጠቅመዋል። አንደኛው መሳሪያ የናዚ ጀርመን መለያ የሆነው ስዋስቲካ ቅርጽ የታተመበት እንደሆነም አክለዋል። ከተወው የጽሑፍ መልእክት በመነሳት ታጣቂው ጥቃቱን የፈጸመው ሌላ ታጣቂ በቪዲዮ ጨዋታ ውድድር ላይ የሩምታ ተኩስ በመክፈት 2 ሰዎችን ከገደለ በኋላ ራሱን ያጠፋበት 5ኛ ዓመት በመሆኑ እንደሆነ እንዲያምኑ እንዳደረጋቸውም ተናግረዋል። አስተናጆች ነጭ ባልሆኑ ህዝቦች ላይ እየጨመረ የመጣውን በጥላቻ የተነሳሳ ጥቃት ዙሪያ ትኩረት ለመሳብ በሀገሪቱ ዋና ከተማ ዋሽንግተን ዲሲ ላይ ያካሄዱት የመታሰቢያ ጉዞ በተጠናቀቀ በሰዓታት ውስጥ ነው የአሁኑ ጥቃት የተሰማው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የአፍሪካ ህብረት የቡድን 20 አባል እንዲሆን በዛሬው ዕለት ጥሪ አቅርበዋል። በሚቀጥለው ወር በኒው ዴልሂ ከሚካሄደው የቡድኑ መሪዎች መዳረሻ በተሰማው ንግግራቸው የዓለም አቀፉ የአቅርቦት ሰንሰለት ችግሮችን ለመቅረፍም ሀገራቸውን እንደ መፍትሄነት አቅርበዋል። የ20 ግዙፍ ኢኮኖሚዎች ስሪት የሆነው ቡድን 19 ሀገሮችና የአውሮፓ ህብረትን በአባልነት ያቀፈ ሲሆን 85% ዓለም አቀፍ ጥቅል የሀገራት ምርት መጠንና ከዓለም ህዝብ መካከል ደግሞ 2/3 ይሸፍናል። ይሁንና ከአህጉር አፍሪካ የህብረቱ ብቸኛ አባል ደቡብ አፍሪካ ናት። በታህሳስ ወር የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍሪካ ህብረት የቡድን 20 ሀገራትን ቡድን በቋሚ አባልነት እንዲቀላቀል እንደሚፈልጉ ተናግረዋል። በዛሬው ዕለት የአሁኑ የቡድን 20 አስተናጋጅ ሀገር መሪ ሞዲ ባለፈው ዓመት በአጠቃላይ $3 ትሪሊየን አጠቃላይ የሀገር ውስጥ ምርት የነበረው ፓን አፍሪካዊው ህብረት በቡድኑ አባልነት እንዲካተት ጥሪ አቅርበዋል። ቋሚ አባልነት በመስጠት ራዕይ ውስጥ ለአፍሪካ ህብረት ግብዣ አቅርበናል ሲሉ ሞዲ B20 የተሰኘው በቢዝነስ ፎረምና የመስከረም ወሩ ጉባኤ መዳረሻ መድረክ ላይ ተናግረዋል። መቀመጫውም በኢትዮጵያ ዋና ከተማ አዲስ አበባ ያደረገው የአፍሪካ ህብረት 55 አባላት ያሉ ሲሆን በወታደራዊ አስተዳደር ስር የሚገኙ 5 ሀገራቱን ግን በአሁን ጊዜ ከአባልነት አግደዋል። ሞዲ በተጨማሪ ህንድ የኮሮና ቫይረስ ወረርሽኝ በተከሰተበት ወቅት የተስተጓጎለውን ውጤታማና አስተማማኝ ዓለም አቀፍ የአቅርቦት ሰንሰለት ለመፍጠር ሀገራቸው መፍትሄ እንደሆነች ገልጸዋል። ዩዴልሂ ከቻይና ጋር ለመወዳደር አምራችነቷን ለማጠናከር እየሰራች እንደሆነ ሲነገር ቆይቷል። አድማጮቻችን ያዳመጣችሁ ያላችሁት ከአሜሪካ ድምጽ የሚተላለፈውን የምሽቱን ዜና ነው። አወዛጋቢ በሆነው የፎኮሺማ ፈሳሽ ምክንያት በጃፓን የንግድ ተቋማት ላይ ያነጣጠረ የስልክ ደወል ወጀብ ከደረሰ በኋላ ቤጂንግ በቻይና ያሉ የጃፓን ነዋሪዎችን ደህንነት እንድታረጋግጥ ቶኪዮ አሳስባለች። በተባበሩት መንግስታት ድርጅት የኒኩሌር ጥበቃ ድርጅት በተደገፈ መልኩ ጃፓን የታከመ ውሃ መልቀቋ ደህንነቱ የተጠበቀ ነው ብትልም ቻይና ግን ድርጊቱን በመቃወምና ውቅያኖስ በካይ ናቸው በማለት ከጃፓን የሚገቡ የአሳ ተዋጽኦዎች ላይ እገዳ አድርጋለች። የጃፓን ቴፕኮ ተቋም የፉኩሺማ የኒኩሌር ማመንጫን ለማቀዝቀዝ የዋለውን ውሃ መልቀቅ ከጀመረበት ሐሙስ ዕለት ጀምሮ ከቻይና የሚደረጉ ጥሪዎች የጃፓን ንግድ ተቋማትን አጥለቅልቀዋል። በቶኪዮ ከሚገኝ ሙዚቃ አዳራሽ ጀምሮ በሰሜን ኢዩቲስ ከሚገኝ የኛው የውሃ ማቆሪያ ተቋም ድረስ ያሉ የጃፓን ንግድ ድርጅቶችና ቡድኖች ከቻይናውያን የገብ ስልክ ጥሪ ስለደረሳቸው መደበኛ ስራቸውን ለመስራት መቸገራቸውን ተናግረዋል። በእስያና ኦሺኒያ ጉዳዮች ላይ ከፍተኛ ዲፕሎማት የሆኑት ጃፓናዊው ሄሪኮ ናሙዛ በጥሪዎቹ ጉዳይ ማዘናቸውን ገልጸው በቶኪዮ የሚገኘው የቻይና ኤምባሲ ከፍተኛ ባለስልጣናት ሰላም እንዲሰፍን ጥሪ እንዲያደርጉ መናገራቸውን የጃፓን የውጭ ጉዳይ ሚኒስቴር ቅዳሜ መገባደጃ ላይ በሰጠው መግለጫ አስታውቋል። በስተመጨረሻም በዓለም አትሌቲክስ ቻምፒዮንሺፕ የወንዶች ማራቶን ውድድር በዩጋንዳዊው ቪክተር ኪፕላጋት አሸናፊነት ሲጠናቀቅ እስራኤልን የወከለው ማሩ ተፈሪ ሁለተኛ፣ ኢትዮጵያዊው ልዑል ገብረስላሴ ሶስተኛ በመውጣት ከአሸናፊዎች ተርታ ስማቸውን አስፍረዋል። የባለፈው ዓመት የጋራ ብልጽግና ሀገራት የማራቶን ውድድር ላይ አሸናፊ የነበረው የ23 ዓመቱ ኪፕላጋት እጅግ ሞቃታማ እንደነበረ በተነገረለት የአየር ሁኔታ ውስጥ ውድድሩን በሁለት ሰዓት ከ8 ደቂቃ ከ53 ሰከንዶች በማጠናቀቅ ታሪካዊ ድል አስመዝግበዋል። በሃንጋሪ ቡዳፔስት ከቀጠለው የዓለም አትሌቲክስ ቻምፒዮንሺፕ ሳንወጣ አሜሪካዊው የአጭር ርቀት ተወዳዳሪ ኖሃ ሌልስ የስፖርት አፍቃሪያንን ቀልብ ስበዋል። ኖሃ በሶስት ርቀቶች 3 የወርቅ ሜዳሊያዎችን ለሀገሩ አስገኝተዋል። በ100ና 200 ሜትሮች የተናጠሉ ውድድሮች ከተወዳዳሪዎቹ ልቆ በመውጣት አሸናፊ የሆነው ኖሃ በ400 ዱላ ቅብብል ድሉን በመድገም የሶስት ድርብርብ ወርቆች ባለቤት ሆኗል። አድማጮቻችን ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 21 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እንግዲህ በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው ዛሬም የተለያዩ ማህበራዊ ጉዳዮችን እያነሳን እንወያያለን። ባለሙያዎችን እንጋብዛለን። የተለያዩ ጠቃሚ መረጃዎችንም እናጋራቸዋለን።
ቆንጆ ቆንጆ ሙዚቃዎች ማዘጋጀታችንንም እንዳትረሺ።
እንዴት ረሳለሁ ደሬ። እንደውም ዛሬ በተለያየ ዘመናዊ ስልት የተዜሙ ሀገረኛ ሙዚቃዎችን ነው መራርጠን ያዘጋጀነው። የኤሌክትሮኒክ፣ ሂፕሆፕ፣ ጃዝ ሁሉም አይነት ሙዚቃ አለ።
እንዲህ አድማጮቻችንን በባዶ እንዳናጓጓቸው መሰናዶአችንን በአንደኛው ሙዚቃ ብንጀምር ይሻላል። የቱን እናስቀድም ሊሊ?
በሂፕሆፕ እንጀምርና ልጅ ሚካኤል አለው ማሲንቆ ያለሚጫወተውን ሙዚቃ የመጀመሪያው ምርጫችን እናድርግ። ይሄ ሙዚቃ እንግዲህ በዩቲዩብ ላይ ከተለቀቀ 3 ወር ባልሞላ ጊዜ ውስጥ ከ5 ሚሊዮን በላይ ተመልካቾችን ያገኘ ዘፈን ነው። በሱ ዘና ብለን እንመለሳለን።
Me bala loy yeah Oh si yaze I know me sempo I know again I tell me sema me nzema I know me sempo I know again I tell me sema me nzema zero bisema I know kurate zewde kitabat yallo wetat anurew de fel I give more than I did it. Pura teula, I'll tell you, pura. I'm giving you a swallow. I'll tell you, no, pura. I'll tell you, no, pura.
kabakuta pele pele bimata gnu sentu wata swalai zari zari sentu salen rata
yetanich
lejetu
yetanich sma
gachas
yetanich
lejetu
yetanich sma
gachas
yetanich
lejetu
yetanich sma
gachas
ልጅ ሚካኤል አለው መሰንቆ አለው በገና አጥብቀ ስማ ይሄንን ዜማ ያለ ተጫወተው ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው ቅንብራችን እንለፍ።
በመረጃ ላይ የሚጣል አላስፈላጊ ገደብ
የመንግስት ተቋማትና ባለስልጣናት ለብዙሃን መገናኛ መረጃ እንዳይሰጡ የሚደረገው ክልከላ ካለፉት ጥቂት አመታት ወዲህ እየጨመረ መምጣት በኢትዮጵያ መረጃ የማግኘትና የመናገር ነጻነት እያሽቆለቆለ እንዲሄድ ከፍተኛ ሚና እየተጫወተ እንደሆነ ያነጋገርናቸው ጋዜጠኞችና የሚዲያ ባለሙያዎች ነግረውናል።
በመረጃ ላይ የሚጣል አላስፈላጊ ገደብ የብዙሃን መገናኛ ባለሙያዎች ትክክለኛ መረጃን ለህብረተሰቡ የማድረስ ኃላፊነታቸውን እንዳይወጡ ከማከላከሉም በላይ ለሐሰተኛ መረጃ ስርጭትም የራሱን አስተዋጽኦ እንደሚያደርግ ባለሙያዎቹ ተናግረዋል። ከባለሙያዎቹ ጋር ያደረግሽውን ቆይታ አሰባስበሽ ያሰናዳሽው ዘገባ የመጀመሪያው መሰናዳዎችን ነው። ወደዚያው እንለፍ።
ጠቅላይ ሚኒስትር አብይ አህመድ በመጋቢት 2010 ዓ.ም ተመረጡ። ወደ ስልጣን ሲመጡ ከታዩ የሰባዊ መብትና ዲሞክራሲ መሻሻሎች አንዱ የሚዲያ ነጻነት ነበር። ጋዜጠኞችን በማሰር ከአፍሪካ ቀዳሚ የሆነችው ሀገር ለመጀመሪያ ጊዜ የታሰሩ ጋዜጠኞች የሌሉባት ሀገር ከመሆኗ በተጨማሪ ጋዜጠኞች እንደልባቸው መረጃ የሚያገኙበት ጊዜም ሆኖ እንደነበር የሚዲያ ባለሙያዎች አስተውሳሉ። በሪፖርተር ጋዜጣ የእንግሊዘኛው ትም ዋና አዘጋጅ ሆነው ሳምሶን ብርሃኔ በወቅቱ የነበረውን መረጃ የማግኘት ሂደት ሲያስተውስ
ከ2018 ከፈረንጆች ማለት ነው በኋላ ለውጦች ነበሩ። በተለይ ጠቅላይ ሚኒስትር አብይ አህመድ እንደመጡ አካባቢ እስከምንገነቅ ድረስ ከዚህ በፊት ደርሰንባቸው ማናቃቸው ተቋማት ማለት በፍጹም በቃ ብርቅ የሚባል የብሔራዊ ባንክ አይነት ተቋማት ሳይቀር መረጃ ሲሰጡ እንደተነገደ እስከሚገርመንና ፓርትመንት አለፈምች ጋር ሄደሽ ልክ መረጃ ሲበጣብ ኦፕን ሆኑ ሚኒስቴሮች ድሮ ያመናጭቁ ነበር። መግለጫ ከተሰጠ በኋላ ያው እንድታወሪያችሁ ስሞክሪ ያ ነገር ቀረ። በጣም ጥሩ ምልክቶች አሉ።
ይህ የመገናኛ ብዙሃን ነጻነትና መረጃ የማግኘት መብት ግን ከስድስት ወር በላይ አልዘለቀም ይላል ሳምሶን። እንዲያውም በብዙ ጥረትና ልፋት የሚገኝ መረጃን ለህዝብ ማድረስ በሌላ ጊዜ መረጃ ከመጠየቅና ከማግኘት ሊያሳግድ የሚችልበት ደረጃ መድረሱንም ያስረዳል።
ከሆነ ቦታ ልክ ሄደሽ እንዴት ይፈልጋለው ምናን ልክ ስቲ ወይ ቢሮክራሲው በጣም ያራዝሙብሻል ኦር ደግሞ ካልሆነ ደግሞ በቃለ ላይሰጥሽም ይችላል ላይገኝም ይችላል። አንዳንዴ ደግሞ ማስፈራራት የሚመስልም ነገር ለምሳሌ ቆይ አሁን ይሄን መረጃ ባሁኑ ይሄን መንት ዜና ካወጣው ኔክስት ታይም ላይ ከዚህ ከኛ ምንም መረጃ አታገኝም ማጣራት ሳይገር የሚመስል ነገር ማለት መረጃ መስጠት ግዴታው እንደሆነ መንግስት ባለስልጣናትም ሆኑ እንድኖስ ከመታጠፍ እና አንዳንዴም በቃ ቂም መያዝ ዛሬ አንቺ የሆነ ጥሩ የሆነ ዜና ይዘሽ ሰርተሽ ምናልባት ያንን መስሪያ ቤት ወይ ያንን ባለስልጣን ላያስተዝ ይችላል። ያን ልክ ሲያዩ ያዩና እናንተ ሁሌ እዚህ ላይ ነው ፎከስ የምታደርጉት፣ ስለዚህ ለእናንተኛ መረጃ አንሰጥካሉና አንዳንዴ መግለጫ ላይ ራሱ ትጠሪ ትችያለሽ ከል የሚባል ተቋም አስቸግራቸዋል ማለት ትባይ ራሱ ደስ ይቻላል። እነዚህ አይነት ትሬንዶች ደስ የማይሉ ትሬንዶች ላይ ተጨማሪ መምጣት ይጀምራል።
መረጃን በተሟላ መልኩ አጣርተውና አሟልተው ትክክለኛ ዘገባዎችን ለህዝብ እንዲያደርሱ ኃላፊነት የተጣለባቸው መገናኛ ብዙሃን በፖለቲካ ጉዳዮችም ይሁን በሌሎች የኢኮኖሚና ማህበራዊ ጉዳዮች ከህዝብ የሚደርሳቸውን ጥቆማዎችና ቅሬታዎች ይዘው ከመንግስት ኃላፊዎች፣ የህዝብ ግንኙነት ባለስልጣናት ወይም ሌሎች የሚመለከታቸው አካላት ምላሽ ለማግኘት ጥረት በሚያደርጉበት ወቅት አብዛኛውን ጊዜ ምላሻቸው አሉታዊ የሆነ መምጣቱን ጋዜጠኞች ይገልጻሉ። ከልከላው ስልክ ካለማንሳት ጀምሮ ድጋሚ ተመሳሳይ ጥያቄ እንዳይቀርብላቸው እስከ ማስፈራራት ሊደርስ እንደሚችልም ያብራራሉ። የመንግስት ባለስልጣናት በራቸውን ለጋዜጠኞች ዝግ ማድረጋቸው በጋዜጠኞች ስራ ላይ እየደቀን ያለውን ፈተና ሳምሶን እንዲገልጻዋል።
እንደፈለግነው ህዝብን ኢንፎርም ለማድረግ አልቻለም። ብዙ ሊዶች ዲስኮቻችን ላይ ያሉ ማቴሪያላይዝ ሊያደርጉ ያልቻሉ ምክንያቱም መረጃ በመከልከላቸው ድሮፕ እናደርጋቸዋለን። እነዚህን ስቶሪዎች ለህዝብ አናደርስም ማለት አይደለም፣ ግን አንድ ትልቁ ችግር ምንድን ነው? ያው ሙሉ ኢንፎርሜሽን መስጠት አለች። ኮምፕሊት የሆነ ኢንፎርሜሽን ሀፍ ትሩዝ መጥፎ ይዟል። ስለዚህ ያ ነገር እንደፈለግነው ህዝቡን ሰርቭ እንዳናደርግ ከልክሎናል። ሌላ ደግሞ ቀስ በቀስ ደግሞ ምን አመጣ መሰለሽ፣ ዴስክ ጆርናሊዝምን በጣም ኢንካሬጅ አደረገ። አሁን ጋዜጠኝነት የሚባለው ነገር ራሱ ችግር ውስጥ ላይ ያለ መረጃ የመከልከሉ የበዛ ሲመጣ የሆነ መግለጫ ይወጣል። ያንን መግለጫ ምንም ባሉ አታይደር ማታ
መረጃ የማግኘት ችግር የጋዜጠኞች ስራን አዳጋች ከማድረጉ በተጨማሪ ህብረተሰቡንም አደጋ ላይ መጣሉን ባለሙያዎች ይገልጻሉ። በኢትዮጵያ የሚሰራጩ ሐሰተኛ መረጃዎችን የሚያጣራ ተቋም ሆነው ኢትዮጵያ ቼክ መስራች ኤልያስ መሰረት እንደሚለው የመንግስት ባለስልጣናት መረጃ በመከልከል ትክክለኛ መረጃ ለህዝብ እንዳይደርስ ማድረጋቸው ህብረተሰቡን ለግምታዊ አሉባልታዎችና ያልተጣሩ መረጃዎች ስርጭት እየዳረገው እንደሆነ ይገልጻል።
መንግስት በራሱ ሐሰተኛ መረጃ ስርጭት ከፍተኛ ሰቶ እያረገ ያለው የመረጃ እጥረት ነው። እንደምታየው ኢትዮጵያ ውስጥ መረጃ ለማግኘት እጅግ በጣም አስቸጋሪ ነው። አንዳንድ የመንግስት አካላት መረጃ ለማግኘት ሲጠየቁ ውለታ የዋሉ ሲመስላቸው ድረስ ከፍተኛ የሆነ ትንቅንቅ ነው መረጃ ለማግኘት እና ይሄኛውም ለሐሰተኛ መረጃ ስርጭት በር እየከፈተ ስለሆነ የመንግስት አካላት በሯቸውን ክፍት ማድረግ ትልቅ ኃላፊነት አለባቸው።
ማንኛውም ሰው መረጃን የመፈለግ የመቀበልና የማሰራጨት መብት እንዳለው ኢትዮጵያ ፈርማ የተቀበለቻቸው ዓለም አቀፍ የሰብአዊ መብቶች ህግጋት ይደነግጋሉ። መረጃ የማግኘት መብት ሐሳብን በነጻነት የመግለጽ መብት አካል መሆኑንም ያስቀምጣሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ክፍል መምህር የሆኑት ዶክተር አርካ አቦታ እንደሚሉት መንግስት መረጃን በማፈን ጋዜጠኞች ስራቸውን እንዳይሰሩ ማድረጉ ህግን የሚቃረን ከመሆኑም በተጨማሪ በመንግስትና በጋዜጠኞች መካከል እየጨመረ እየሄደ ላለው ቅራኔም መንስኤ ሆኗል።
መንግስት መረጃን ለጋዜጠኛ ባልሰጠ ቁጥር ጋዜጠኛ ወደ መንገድ ይወጣል፣ ወደ ጋተርነት ይለወጣል። ያልሆነ መረጃ ይዞ በዛ መረጃ ላይ ቤዝድ ኦን ኒውስ ይጽፋል፣ ትርፍ ሬድ ላይን ተሻግራል ተብሎ እንደገና ይከሰሳል። ከዚህ ሁሉ ምንድን ነው መንግስት ለጋዜጠኞች ይሄ የመንግስት ባለስልጣኖች ለጋዜጠኞች አክሰስ መፍጠር አለባቸው፣ በር መዝጋት የለባቸውም። ፒአሮችን ቢሆን የመንግስት ጌት ኪፐርስ መሆን የለባቸውም። እንደዛማ ከሆኑ ምንድን ነው ተመልሰሽ ወደ ሌላ ፍለጋ ነው የምትሄጂው፣ ወደ ሌላ ነው የምትሄጂው። ስትሄጂ ትክክለኛ የሆነ ዳታ አገኛለሽ። ያንን በደንብ ጠንቃቃና ጎበዝ ልምድ ያለሽ ብዙ ያነበብሽ ያጠናሽ የተማሲ ጋዜጠኛ ካልሆንሽ እውነት ይመስልሽ እና ልጽፍት ትችያለሽ። ከጻፍሽ ቀይ መስመር ተሻግረሻል ተብለሽ ወንጀለኛ ነው የምትሆኚው። ዜርፎር ይህ ለዚህ ሁሉ ኮዝም ያነው ምንድን ነው መረጃ መንግስት መስጠት አለበት።
ባለፉት 5 ዓመታት በኢትዮጵያ የፕሬስ ነጻነት ተገኙ የተባሉ መሻሻሎች ዳግማሽ ቆልቁለው ጋዜጠኞች ከህግ አግባብ ውጪ ታፍነው የሚታሰሩበት፣ የመገናኛ ብዙሃን ተቋማት ያለ ፍርድ ቤት ብርበራ የሚካሄድባቸውና በአጠቃላይ የፕሬስ ምህዳሩ የጠበበበት መሆኑን ዓለም አቀፍ የሰብአዊ ተቋማት ሪፖርቶች ያመለክታሉ። መንግስት በመረጃዎች ላይ የሚጥለው ገደብ ጋዜጠኞች በሙያቸው ከሚገጥሟቸው ተግዳሮቶች አንዱ መሆኑን የሚያመለክቱት ባለሙያዎቹ አማራጭ የመረጃ ምንጭ ተደርጓል ተደርገው በሚወሰዱት ማህበራዊ ሚዲያዎች የሐሰተኛ መረጃዎች ከጊዜ ወደ ጊዜ እየበዙና እየረቀቁ እንዲሄዱም አስተዋጽኦ እያደረገ መሆኑን አስምረውበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ እናንተ ጋር የሚደርሰውን የመስታወት መሰናዳዎችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voamharic የፌስቡክ #voamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የህፃናት የሳይበር ደህንነት ሞጋችና ደራሲ የሆነች ባለሙያ ያስተዋውቀናል። የምሽቱ እንግዳችን ዚነት ከማል ትባላለች። ከ9 አመታት በፊት ወደ ዩናይትድ ስቴትስ የመጣችው ዚነት ከማል ሞያዋን ከህግ ወደ ሳይበር ደህንነት በመቀየር ከጆርጂያ ቴክ ዩኒቨርሲቲ ሁለተኛ ዲግሪዋን ይዛለች።
ትክክል በለሻል ሊሊ። እንግዲህ ዚነት ባለፉት አመታት በማንነትና በሳይበር ደህንነት ላይ ያተኮሩ 3 የህፃናት መጽሐፍትን አዘጋጅታ አሳተማለች። በእንግሊዝኛ የተዘጋጁ 2 ቀደምት መጽሐፍቷ ደግሞ ወደ ስፓኒሽ ቋንቋ ተተርጉመዋል።
ይህ ብቻ አይደለም፣ ዚነት በቅርቡ በቴዲክስ ሚኒሶታ ላይ ተጋብዛ በህፃናትና በአዳጊዎች የሳይበር ደህንነት ዙሪያ ወላጆች ምን ማድረግ አለባቸው በሚል ርዕስ ላይ ንግግር አድርጋ ነበር። እንግዲህ ባልደረባችን ኤደን ገረመው በዚህ መድረክ ላይ ባነሳችው ሐሳብና አጠቃላይ ስራዋ ዙሪያ አነጋግራታለች። ወደዛው እንለፍ።
ዚነት በጣም ነው ማመሰግነው ለዚህ ቃለ መጠይቅ አስቀድኛ ስለሆንሽ እንግዳችን ስለሆንሽ በጣም አመሰግናለሁ። እስኪ ሙሉ ስምሽን ያለሽበትን ሙያና ማንነትሽን አስተዋውቂልኝ።
እኔም በጣም አመሰግናለሁ ስለጋበዛችሁኝ። ስሜ ዚነት ከማል ይባላል። የ4 ልጆች እናት ነኝ። ሚኒሶታ ነው የምኖረው። ከኢትዮጵያ ወደ አሜሪካ ከመጣሁኝ 10 አመት ሆኖኛል። እና በፊት በህግ ባለሙያነት ነበር ተገለግል የነበረው ኢትዮጵያ ያለው። እዚህ ስመጣ ጨቀየሬ ሁሉንም ነገር ቴክኖሎጂ እንዲሁም ደግሞ አሁን በሳይበር ደህንነት ሙያ ውስጥ 500 ፎርቹን የሆነ ኩባንያ ውስጥ አሜሪካ ውስጥ ነው የምሰራው። እና የህፃናት ደግሞ ከኮቪድ ወዲህ ደግሞ የህፃናቶች መጽሐፍ ጸሐፊ ነኝ፣ ደራሲ ነኝ። 3 መጽሐፎች አሉ እስካሁን ድረስ ከ2021 ከ2021 እስካሁን እስከዚህኛው ድረስ ማለት ነው። አዳዲስ መጽሐፎች 3 መጽሐፎችን ፐብሊሽ አድርጌያለሁ ወይም አስራትም ያለው ያ ባጭሩ ይህን ይመስላል።
እሺ ዚነት በጣም ነው የማመሰግነው። እንግዲህ እንደገለጽሽው የህፃናት መጽሐፍት ደራሲ ነሽ፣ የ4 ልጆች እናት ነሽ፣ እንዲሁም ደግሞ ሳይበር ሴኩሪቲ ወይም ደግሞ የሳይበር ደህንነትን ባለሙያ ነሽ እና ሁሉንም የቻልነውን ያክል እንግዲህ ነካ ነካ እናደርጋለን እናወራለን። ግን እነዚህን 3 ነገሮች አጣጥሞ በአዲስ ሀገር መኖር እንዴት ነበረ? የመጀመሪያ ተሞክሮሽ ምን ይመስል?
አዎ አመሰግናለሁ። እንግዲህ ከባድ ነው ያው ወላጅ ሆኖና ልጅ እያሳደጉና ትምህርት መማር ትምህርት ተመልሻለሁኝና 9 አመት በትምህርት ላይ ነበር ያሳለፍኩት ማለት ይችላል። ከአሶሺየት ዲግሪ አንስቶ ባችለር እንደገና ቀረብ ጊዜ ደግሞ ሜይ ላይ አሁን ማስተርስ ዲግሪን ከጆርጂያ ኢንስቲትዩት ኦፍ ቴክኖሎጂ ወስጃለሁና ከልጅ ጋራ እኔ ስመጣ አንድ ልጅ ነበር ስንመጣ የነበረው 2013 ላይ 2013 ላይ ማለት ነው። እና አሁን ደግሞ 4 ልጆች ነው ያሉኝ ከ13 ዓመት 10 8 እና 3 ዓመት ከግማሽ። እና ብዙ ነገሮችን ማጣጣም ወይም ደግሞ አብሮ ማስኬድን ይጠይቃል። ከዛ አንጻር ግን ያው ማድረግ ይቻላል። እንግዲህ እኔ ማድረግ ከቻልኩ ማንም ሰው ማድረግ ይችላል። ዋናው ነገር የጀመርኩትን ነገር እንዴት ማስረስ ይችላለው የሚለውን ማሰብ፣ እንደገና ደግሞ ያለንን አካባቢያችን ላይ ያሉትን ሄልፖች ሁሉ መጠቀም፣ አንድም ሰው ቢሆን እንዴት አድርገን ሌላ ሰው ስፖርት ላይ ወይም ደግሞ እገዛ ላይ አድርገን እገዛን ተጠቅመን ማሳደግ። ልጅ ማሳደግ በጣም ከባድ ነው። አሜሪካ ውስጥ ሁሉም ሰው ያውቀዋል፣ ብዙ እርዳታ የለም። ከዛ አንጻር ያለኝን አካባቢ ላይ ያለኝን ሁሉ ሰፖርት ሲስተም ወይም ደግሞ እርዳታ በመጠቀም ልጆቹንም እያሳደግኩኝ እንደገና ደግሞ ትምህርቴን በመማር ወደ እንግዲህ ስራውን ወደ የስራውን ዓለም ወይም ካሪየርን እንደገና ለማሳደግ ችያለሁ ማለት ነው።
የመጀመሪያ መጽሐፍሽ እንግዲህ ፕራውድ ኢንሄሪት ሂጃብ ይሰኛል እና ብዙ የተለመደ አይደለም። እዚህ ሀገር ምን ሰው ያውቃል ብዙ ጊዜ የምናገኛቸው መጽሐፎች የተለያዩ ሀገር ዜጎችን ቢኖርበት ግን የበለጠውን ነጮችን በዙበት መጽሐፍቶቹ ላይ እኛን የሚመስል ሰው ጥቁር ስደተኛን የሚመስል በተለይ ደግሞ ሙስሊም የሚመስል አይደለም እና እንዴት ነበር መነሻ የሆነሽ መጽሐፉን ለመጻፍ መነሻ የሆነሽ ነገር ምንድን ነው?
መጀመሪያ የጻፍኩት እንዳልሽው ፕራውድ እንድ ሂጃብ ነበረ። ያኔ ምንም መጽሐፍ ያልነበርኩኝም ማለት የመጽሐፍ እንዲሁ የቤት ስራ ከመስራት ምናምን ውጪ እንዲህ ጸሐፊ ስራዬ ምናምን አልነበረም። ግን ልጆቼ ብዙ ጥያቄ ጠይቁኝ ነበረ በፊትም ማለት ነው እንደመጣ ኢቭን ልጅ የሆነ 13 ዓመት ልጄ ኪንደርጋርተን ምናምን ሲሄድ አንደኛ ክፍል ሲማር አመታቶች የተጠራቀሙ ጥያቄዎች እናታቸውን የሚጠይቁ ጥያቄ ለምሳሌ ምክንያቱም መጽሐፍ ውስጥ ስለ ጸጉር አይነት ምናምንም ዲስከስ ይደረጋል መጽሐፍ ላይ እና የኔ ጸጉር ለምን ጥቁር ሆኖ ከርዳዳ ሆነ የጓደኛዬ ደግሞ እንደዚህ ሆነ ምናምን የህፃንነት ጥያቄ የለም እንደዚያ ይጠይቀኝ ነበር እና ሁላችንም የተለያየነን ያንተም እንደዚህ ነው የጓደኛህን ሄንሪን አይነት ጸጉር አንተልም ስም ደግሞ ያንተ አይነት የለውም ምክንያቱም ስንሁላችንም ስንፈጠር የተለያየን ሆነን የተፈጠር ነው ግን ሁላችንም የራሳችን ውበት አለን የሚለውን ነገር ከማድረግ የመጣ ነው። ከዛ በተጨማሪ ደግሞ ሴቶች ልጆች ደግሞ ትምህርት ቤት ሲሄዱ እንዲህ ለመለማመድ ሄድስካርፍ ሂጃብ ሲያደርጉ ጥያቄዎች ለምሳሌ ይጠይቃሉ። ለምን ትለብሻለሽ ምናምን ሲሉ ኤክስፕሌን ማድረግ ወይ እነሱ ላይ ችግር ይችላል። ምክንያቱም ቤት ውስጥ እኛን ሲያዩ እኔን አያታቸውን ወይ የሆነ ሰው ሲያዩ ለራሳቸው ቤተሰቤ ስለሚያደርገው ነው ብለው መልስ ይሰጣሉ። ግን ሌላ ሰው ሲጠይቃቸው ሜይ ቢ ላይችሉ ይችላሉ እና በራሳቸው እንዲኮሩ በእምነታቸው በባህላቸው በሚያረጉት ነገር በማንነታቸው በቃ ራሳቸውን ፕራውድ እንዲሆኑ እና ሌላው አላማው ደግሞ ሌሎች ሰዎች የማያውቁ ሰዎችን ለምንድን ነው የሚደርሱት የሚለው ምክንያቱም ብዙ ጊዜ ሰው ካለማወቅ ነው ስቴሪዮታይፕ ምኑ ሚዲያ ለሚነገረው ነገሮች ነው የምንቀበለው ብዙ ጊዜ እና ያንን ነገር በተለይ ደግሞ በልጅ አእምሮ ደግሞ ያንን ለማስረጽ እንደዚህ አይነት ታሪኮችን በመናገር የራሴ ልጆች ነው በኢሉስትሬሽን ማሳየው ስማቸውን የሚመስሉ ነው እና የሚያነቡት መጽሐፍ ላይ ራሳቸውን የሚመስሉ ካራክተሮች ማየት ስማቸውን ማየት ለእነሱ በጣም ትልቅ አስተዋጽኦ አለ። እንደዚህ አይነት ዳይቨርስ ኮሚኒቲ ሲኖሩ ማለት
ከዛ በኋላ የጻፍሻቸው ሁለት ተከታታይ መጽሐፎች ደግሞ የሳይበር ደህንነት ላይ ያተኮሩ ናቸው። እነሱን ለመጽሐፍስ ምን ነበረ መነሻሽ?
እንግዲህ አራት ልጆች ሲኖር በቃ ኢንስፒሬሽን ሁሌ አለ እና ኮቪድ ጊዜ ነበር ቤት ውስጥ አብሮ ነበር የሚውሉት ልጆች እና ማህበራዊ ህይወት በጣም አናሳ የነበረበት ጊዜ ነበር እና ስለዚህ ሲጫወቱ በዛ አጋጣሚ ከአንዴም ሁለት ሶስት ጊዜ ሀክድ ሆኑ ማለት ነው ቤት ውስጥ ሆኑ አካውንታቸው ተወሰደባቸው የገኙ እና ይህም ብዙ አይነት ተመሳሳይ ነገሮች ማየት ጀመርኩ እና እንዳስብ ያደረገኝ ነገር ለልጆቻችን ምንም አይመስለንም እንደዚህ ቴክኖሎጂ ስንሰጣቸው ታብሌት ኮምፒውተር ምናምን ኢንተርኔት ላይ ስናገናኛ ኮኔክት እንዲያደርጉ ስናደርግ አናስብም ያለውን አደጋ ማስተማር ያን ያህል ጥረት ስናደርግ አንታይም እንደ ወላጆች ወይም እንዳሳዳጊዎች። እሱን ለማስተማር ከመነሳት ነው 2022 በፈረንጆች ማለት ነው ኦኖ ሀክድ ጌን ፐብሊሽ የሆነው እሱ በጣም ጥሩ ሪሲቭ ነው የተደረገው። በተለይ ጉድ ሞርኒንግ አሜሪካ ላይ ሴግመንት ሰርቻለሁ የተለያዩ ሚዲያዎች ላይ ቀርቤበታለሁ እና ጥሩ ትምህርት ያስተምራል። ግን የተጫወቱም ሆነ በማንኛውም ሁኔታ ኢንተርኔት ላይ ሲኖሩ እንዴት አድርገው ደህንነታቸውን መጠበቅ እንዳለባቸው ኦንላይን ሲሆኑ ከስድስት ከአስራ አራት ዓመት ላሉ ልጆች ነው ሲል ነው። ከዛ ሶስተኛው ደግሞ የመጣው ያው ፊልድ ውስጥ እንደመስራት የሳይበር ወይም ደህንነት እንትን ፊልድ ውስጥ እንደመሆኔ ብዙ ጊዜ ዳይቨርስ አይደለም ፊልዱ እንዳየሁት እና ለማስተማር ብዙ ጊዜ ደግሞ ሰዎች ደግሞ ይጠይቃሉ እንዴት አድርጌ መግባት እንችላለን ፊልድ ውስጥ ይላሉ እና እንደዚህ አይነት ችግር አሁን ካለብን ልጆቻችን ወይም ደግሞ ሚድል ስኩል ሃይ ስኩል ያሉ ከፍተኛ ትምህርት ደረጃ ላይ ያሉ ልጆች ወደ ኮሌጅ ዩኒቨርሲቲ በሚመጡበት ሰዓት እንዴት አድርገው ራሳቸውን እዚህ ፊልድ ውስጥ ማየት የሚችሉት የሚለውን ለማስገንዘብ ነው። ራሳቸውን እዛ ቦታ ላይ ማየት እንዲችሉ እና see yourself in cyber security ነው የሚባለው ታይትሉ። ሁለቱ የመጀመሪያዎቹ መጽሐፎች በስፓኒሽ ተተርጉመዋል። እቅዴ እንግዲህ በአማርኛም እንዲተረጎም ነው የአስተረጉም እስኪገኝ ድረስ ነው የምጠብቀው እና ኢምፓወር ማድረግ የምንችለው የሚለውን ለማስገንዘብ ነው እና እንደውም አሁን ያለፈው ቅዳሜ የመጀመሪያ ቴዴክስ ቶክ ቴዴክስ ሚኒያፖሊስ ያወራሁት በዚሁ ዙሪያ ነው። እንዴት አድርገን ልጆቻችንን ኢምፓወር ማድረግ እንችላለን?
ያ ቀጣዩ ጥያቄ ነበረ። ቀደም ሲ ከሰሞኑ ነው የቴድ ሚኒያፖሊስ ተናጋሪ ሆነሽ የነበረው እና በእርግጥ ርዕሰ ጉዳዩን ጠቅሰሽዋል፣ ግን ያሉት መፍትሄ ሀሳቦች ምንድን ናቸው? እስቲ ወላጆች ወይም ለመደምጡ ሰዎች ምን አይነት ምክረ ሀሳቦችን ነበር ያነሳሽው?
አይዲያው የነበረው ልጆችን እንዴት አድርገን ኢምፓወር ማድረግ እንደምንችል በማስተማር እና መፍትሄው ልጆቻችንን እንዴት ማናገር እና ስላላቸው የኦንላይን አክቲቪቲ ማወቅ እንዳለብን፣ እንዴት አድርገን ኦንላይን ላይፋቸው ላይ ኢንቮልቭ ማድረግ የሚያረጉትን ነገር ማወቅ፣ ለምሳሌ ጌም የሚጫወቱ ከሆነ ምን አይነት ጌም የሚጫወቱት የሚለው ማወቅ፣ ስለምን እንደሚጫወቱ ምን እንደሚያወሩ ማወቅ፣ እንዲሁም ደግሞ በዛው ልክ ደግሞ ኦንላይን ላይ አጥምደው እንደዚህ ፕሬደሰሮች ደግሞ አሉ። ስለዚህ ከማን ጋር ቻት የሚያደርጉት ኢቨን እንደዚህ ጌም እያረጉ አሉ፣ ሜሴጂንግ ፕላትፎርሞች አሉ፣ በጎን እያወሩ የሚጫወቱበት ወይም በኦዲዮ በድምፅ እየተነጋገሩ የሚጫወቱበት አለ እና ከማን ጋር ነው የሚያወሩት? የተለያዩ ታሪኮችን ነው ሼር ያደረኩት። አንደኛ ሀክድ ሲሆኑ የኔ ልጆች በተለያየ መንገድ ሀክ የሆኑበትን መንገድ ሼር አረኩኝ። እንደገና ደግሞ እንደዚህ ፖቴንሻል የሆነ ፕሬዴተር ልጅን እንዴት አድርገው ቀርበው ለማናገር ልጅ መስለው ልጅ ነው የሚመስሉት፣ ምክንያቱም አቫታር ጀርባ ወይም የነዚህ ፕሮፋይል ፒክቸሮች ጀርባ ማን እንዳለ አናውቅም። ልጆችን ለመጉዳት የሚያስቡ ልጅ መስለው ሊሆን ይችላል እና ጌም አብረው ሲጫወቱ ቆይተው እንዴት ከቤተሰቦቻቸው አሶሌት እንዲሆኑ አድርገው እንዴት ነው ለተለያየ ዓላማ ነው የሚጠቀሙት። ብዙ አይነት ሂማን ትራፊኪንግ አለ፣ ኦንላይን ፕሬዴተሮች አሉ፣ እንደዚህ ኦንላይን ላይ ልጆችን ከቤተሰቦቻቸው ነጥለው እና እሱን የተለያዩ ታሪኮችን አዋቂዎች እና እነሱን ስቶሪዎችን በማንሳት እንደ ኮል ቱ አክሽን ይሰጠኋቸዋሉ እዛ ቴዴክስ ስፒኪንግ ላይ ማለት ነው።
እሺ፣ ዚነት በቀጣይስ የትን ጠብቀሽ ምን አይነት ሀሳቦች አሉሽ?
እንግዲህ አሁን የተለያዩ ነገሮች እንሰራቸዋሉ። የሆነ ሊንክድኢን ኮርስ እየሰራሁኝ ነው። በዚሁ በፊልድ ላይ ፐርሰናል ብራንዳችን እንዴት አድርገን ማሳደግ እንደምንችል ፊልድ ውስጥ እና ፊልድ ውስጥ ለመግባት ብዙ ጊዜ ትምህርት ብቻ ወይም ሰርቲፊኬሽን ስኪሉን ብቻ ሳይሆን ራሳችንንም እንዴት አድርገን ነው ስለ ራሳችን ብራንድ ቢልድ ማድረግ የምንችለው በሚል ላይ ከሊንክድኢን ጋር ፓርትነር በማድረግ ሊንክድኢን አሁን የማይክሮሶፍት ፓርትነር ኮርስ እየሰራሁኝ ነው። ወደ ኖቬምበር አካባቢ ሄጄ እዛ ካሊፎርኒያ እቀርጻለሁኝ ኮርሴን። እሱ አለ። እንደገና ደግሞ መጽሐፍ እንደዚህ ብላክ ወመን ሆነን አንድ ላይ 14 ሆነን የተለያዩ ጉግል፣ ማይክሮሶፍት፣ ዋይት ሀውስ የሚሰሩ ጥቁር ሴቶች አሉና ከእነሱ ጋር በመሆን 14 ሴቶች ነን እና አብረን መጽሐፍ ነው ስለ ራሳችን ኤክስፒሪየንስ የራሳችን ቻፕተር አለን። እሱም እየመጣ ነው እና የተለያዩ የተጀመሩ ነገሮች አሉ እና አይታወቅም እንግዲህ የሆነ ነገር ሲኖር እንትንላለው።
እሺ፣ ዚነት ከማል ከአሜሪካ ድምፅ ጋር ለነበረች ቆይታ ስለሰጠሽን ጊዜ እጅግ አብዝተን እናመሰግናለን።
እኔም በጣም አመሰግናለሁ። ቴንክ ዩ።
ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዶአችን እንደቀጠለ ነው። ተከታዩ መሰናዶአችን ደግሞ እውን ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት ሲል ይጠይቃል።
የፕሪቶሪያውን በዘላቂነት ተኩስ የማቆም የሰላም ስምምነት ተከትሎ ከኢትዮጵያ አኳያ ባህሪው ያፈጻጸም ስልቱና የውጤት ማዕቀፉ ለተወጠነው የሽግግር ፍትህ አማራጭ ፖሊሲ ሐሳቦች የሚያቀርብ ባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ገብቷል።
በአሁኑ ወቅት የሽግግር ፍትህ በርግጥም ለኢትዮጵያ ቢያስፈልጋትም ገና ከጅምሩ የመንግስት ሚና የአንበሳውን ድርሻ መያዙ ግን በገለልተኝነቱና ተአማኒነቱ ላይ ጥያቄ እንደሚያስነሳ የህግ ባለሙያዎች ለአሜሪካ ድምጽ ገልጸዋል።
በቀጣይ ማደረጃጀቱን ከፍትህ ሚኒስቴር ውጪ በገለልተኛ ኮሚሽን እንዲዋቀር ማድረግ ካልተቻለ በሽግግር ፍትህ የመንግስት አካላት ተጠያቂነት የማይታለፍ ሆኖ ቢገኝ ትግበራውን አስቸጋሪ እንደሚያደርገው ባለሙያዎቹ ያመለክታሉ። ባልደረባችን አስማማው አየነው በዚህ ዙሪያ ሰናዳው ሰፋ ያለ ዘገባ ተከታዩ ነው።
በኢትዮጵያ ደም አፋሳሽ የነበረውን የሰሜኑን ጦርነት ለማስቆም በፌደራል መንግስትና በህወሓት መካከል በፕሪቶሪያ ላይ የተፈረመውን ስምምነት ተከትሎ የሽግግር ወቅት ፍትህ አስፈላጊነት በመንግስት አካላት ተደጋግሞ ሲነሳ ተሰምቷል። በእርግጥ ጉዳዩ ቀደም ብሎ በምክር ሐሳብ ደረጃ የሰብአዊ መብት ኮሚሽንን ጨምሮ በተለያዩ አካላት ያቀርቡ የነበረ ቢሆንም የመንግስትን ትኩረት ያገኘው ግን የሰብአዊ መብት ጥሰቶች በሽግግር ወቅት ፍትህ እንዲፈቱ በፕሪቶሪያ ስምምነት ከተደረሰ በኋላ ነው። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? መንግስት ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ አቶ ያሬድ ኃይለማርያም ያብራራሉ። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? የህግ ባለሙያዎቹ አቶ ያሬድ ኃይለማርያም እና ያሬድ ስዩም እንደሚከተሉ ያብራሩታል።
የሽግግር ፍትህ ማለት በአንድ የመንግስት ስርዓት ውስጥ በተወሰነ ወቅት ውስጥ የተፈጸሙ እጅግ አስከፊ የሚባሉ እንደ ቀላል ወንጀል የማይቆጠሩ ከፍተኛ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች፣ በተለይም ደግሞ በሰው ስብዕና ላይ፣ አንድ ማህበረሰብ ላይ፣ በዘር ላይ ያነጣጠሩ የመብት ጥሰቶች በተፈጸሙባቸውና ትልቅ የፖለቲካ መሻገር ባለባቸው ሁኔታዎች ውስጥ ከዛ ሂደት ወጥቶ የፖለቲካ ለውጥ የሚያደርግ ሀገር ቀጥታ አዲስ የፖለቲካ ስርዓት ገንብቶ አይቀጥልም። የመጀመሪያ ስራው የሚሆነው ባለፉት ጊዜያቶች የደረሱ ቁስሎችን ማከም ነው እና በሰብአዊ መብት ጥሰትም በወንጀል አድራጎቶችም የተፈጸሙ ቁስሎች ደግሞ የሚታከሙት በዚህ የሽግግር ጊዜ ፍትህ ነው።
ሌላው የህግ ባለሙያ አቶ ያሬድ ስዩም በኢትዮጵያ ያለፉት ዓመታት በግጭት ማለፋቸውን ተከትሎ የሽግግር ፍትህ የሚል ሀሳብ መሰማት መጀመሩ ይናገራሉ።
በተለይ በኛ ሀገር ሁኔታ ደግሞ ግጭት ላይ ነው ያሳለፍነው ያለፉትን ዓመታት። ስለዚህ ከሱ በመነሳት ነው በዋናነት የሽግግር ፍትህ ጉዳይ ዋና አደባባይ መወያያ ሆኖ የመጣው። ተጠያቂነትን ከማስፈን ፍትህን ከማስፈን እና በዛ ውስጥ ደግሞ ሊገኝ ይችላል ተብሎ እየታሰበ ካለው እርቅ አኳያ፣ በተለይም ደግሞ እነዚህ ነገሮች ተመልሰው ሌላ ቁርሾ የማይፈጥሩበት ሁኔታ ለማምጣት እንደዚህ አይነት ሁኔታ ነው ሽግግር ፍትህ የሚተገበረው።
ኢትዮጵያ ያጋጠሟት አይነት ችግሮች ሲያለፉ የአፍሪካ ሀገራት የሽግግር ወቅት ፍትህን ተግብረው ውጤታማ መሆን ችሏል ይላሉ ጠበቃና የህግ ባለሙያ የሆኑት አቶ ያሬድ ስዩም።
ውጤታማ ሆኖ የሚነሳው የደቡብ አፍሪካው ነው እንጂ ኬንያም፣ ሌሎችም ሀገሮች፣ ላይቤሪያም እንደዚህ ብዙ ሀገሮች ሞክረውታል። አንዳንድ ቦታም ውጤት አምጥቷል። ስለዚህ ዋናው ነገር መነሻው ነገር በምን አይነት ሁኔታ ውስጥ አልፈናል የሚለው ነው። ይሄንን ስርዓት ለመተግበር መነሻ የሚሆነው ማለት ነው።
ኢትዮጵያን በየመንግስታት ለውጥ ውስጥ በተለያየ ጊዜ ይህንን የፍትህ ስራ ለመተግበር ሞክራለች የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ነገር ግን የቀደሙ ጥረቶች ውጤታማ መሆን ሳይችሉ መቅረታቸውን ይናገራሉ።
በተሳካ ሁኔታ በትክክለኛ የፖለቲካም ጫና ምንም ሳይኖርበት የተደረገ የሽግግር ፍትህ ኢትዮጵያ ውስጥ መቶ አያውቅም። ደርግም ለውጥ ሲይዝ በቀል ላይ ያተኮረ ስለነበረ በቀዳማዊ ኃይለስላሴ ዘመን የነበሩ ባለስልጣናቶችን ከመረሸን የጀመረው የቀሩትን በማሰር በበቀል ነው የተጀመረው። ከዛ በኋላ የነበረው የለውጥ ጥፋት ኢህአዴግ ደርግን ያስወገደበትን ካየህ ደግሞ እንደዚሁ የዚህ የቀሽ ክስ ተብሎ ለረጅም ጊዜ 7-8-9 ዓመት የወሰደው ክስ የደርግ ባለስልጣናቶችን አስሮ ፍትህ ላይ፣ ተጠያቂነት ላይ፣ ወንጀል ላይ ያተኮረ ሂደት ነበረ። ግን እሱ ደግሞ በራሱ ብዙ ጉድለቶች ነበሩበት። የፍትህ ሂደቱ ችግር ነበረበት። የበቀለኝነት ስሜት ይንጸባረቅ ነበረ እና የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ከፍትህ ማምጣቱ ይልቅ ሞር ፍትህን የበቀል መወጫ መንገድ የተደረገበት ስለሆነ የተሳካ አልነበረም እና ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላም አለም ምሳሌ የሚሆን ልታደርግ የሚችልበት እድል ይሆናል።
የፕሪቶሪያውን ስምምነት ተከትሎ በኢትዮጵያ ሊተገበር እየተሰራበት ያለው የሽግግር ፍትህን በተመለከተም አማራጭ ፖሊሲ ሀሳቦችን የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ተገብቷል። ይህም የባለሙያዎች ቡድን ያዘጋጀው የሽግግር ፍትህ ማፈላለጊያ አማራጭ ፖሊሲ ሀሳብ ሰነድ ማስጀመሪያ ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት የካቲት 27 2015 በአዲስ አበባ ተካሂዷል። በዚህ ውይይት የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ቢሮ ጋር በመተባበር በተለያዩ ክልሎች ባደረገው ውይይት የሽግግር ፍትህ አስፈላጊነት ላይ መስማማት ስለመኖሩ የዋና ጽህፈት ቤት ዳይሬክተሯ አልባብ ተስፋዬ ተናግረዋል።
ተጎጂዎች በተለይ እነዚህ directly affected populations የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግ ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ። መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች።
በኢትዮጵያ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ የሽግግር ፍትህን ተግባራዊ ማድረግ ከመቼም ጊዜ በላይ አስፈላጊ ስለመሆኑ መንግስትም እንደሚያምን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በወቅቱ አረጋግጠዋል።
የሽግግር ፍትህ ፍራአትን በማደራጀት በአገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ፍራአት እውነትን፣ ተጠያቂነትን፣ ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል።
በዚህ ብሔራዊ ማስጀመሪያ ውይይትም የሽግግር ፍትህ ለመተግበር የሚያስችሉ 5 የፖሊሲ አማራጮች በባለሙያዎች ቡድን ቀርቧል። አቶ አዲ ደቀቦ የባለሙያዎች ቡድን አባል ናቸው።
አንደኛው አማራጭ 1983 ዓመተ ምህረት በፊት የነበሩትን ማካተት፣ 1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉልህ የሰብአዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለነዚህ ግጭቶች መነሻ የሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና ወነትን ለማፈላለግ አላማ ከ1987 ዓመተ ምህረት በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው።
አሁን ለምክክር የቀረበው አማራጭ ፖሊሲ ሰነዱ የሀገራትን ተሞክሮ ጨምሮ አማራጭ ሽግግር ፍትህ ትግበራ ፖሊሲዎችን ይዟል የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሚተች ነገር ማለው ይላሉ።
በእርግጥ የሽግግር ፍትህ በዓለም አቀፍ ደረጃም በከሌሎች ሀገሮችም ልምድ ሁለት አይነት መልክ ያለው የሽግግር ፍትህ ይካሄዳል። በአንዳንድ ሀገሮች የሽግግር ፍትሁ በዋነኛ የሚያተኩረው ተጠያቂነት ላይ፣ የወንጀል ተጠያቂነት ላይ አተኩሮ የሽግግር ፍትሁ በሚሸፍናቸው ጊዜያቶች ውስጥ የተፈጸሙ ከፍተኛ የሚባሉ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች ላይ የተሳተፉ ሰዎች ተጠያቂ የሚሆኑበት፣ የተበደሉ ሰዎች የሚካሱበት፣ ይቅርታ የሚጠየቅበት እና እውነት ተጠርዞ ተሰንዶ የሚወጣበት ይሄ ትሩዝ ኤንድ ሪኮንሲሊየሽን ይሉታል በእንግሊዘኛው፣ እውነትንና እርቅን ማዕከል ያደረገ ፍትህን ማዕከል ያደረገ አይነት የሽግግር ፍትህ አለ። ሌላኛው ደግሞ የወንጀል ተጠያቂነትን ወደ ጎን ይተውና እርቅ ላይ ብቻ ያተኮረ አንተምተው የመባባል በእርቅ ብቻ ነገሮችን በመፍታት ላይ ያተኮረ የሽግግር ፍትህ አይነት አለ እና እነዚህን የፖሊሲ ሀሳቦች እዛ ላይ በተወሰነ ደረጃ ጠቆም ተደርጓል እና ውይይቱም እንግዲህ ኢትዮጵያ ከነዚህ ከሁለቱ የትኛውን ብትከተል ወይም ሌሎችም ተጨማሪ አማራጮች ካሉ የትኞቹን ብትከተል ይሻላል የሚሉ ነገሮችን ሰነዱ ይዟል። ግን ብዙ ደግሞ በሰፊው የተብራራም ሰነድ አይደለም። ነገር ግን በዚህ ዘርፍ ላይ ጥናት ያደረጉ ሰዎች በየጊዜው ብዙ የመነሻ ሀሳቦች እያቀረቡበት ነው ያለው። የሚጠጩ ጎኖችም አሉት።
ከወራት በፊት በአዲስ አበባ በተካሄደው ብሔራዊ የምክክር መድረክ የተጀመረው በሽግግር ፍትህ የፖሊሲ አማራጮች ላይ የሚደረገው ውይይት አሁን ወደ ክልሎች በመውረድ ህዝባዊ ውይይቶች እየተደረገበት እንደሚገኝ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአውሮፓ ህብረት ተወካዮች ከቀናት በፊት በሰጡት ማብራሪያ ገልጸዋል። በአሁኑ ወቅት በኢትዮጵያ የሽግግር ፍትህ አስፈላጊነት ጎልቶ ወጥቷል የሚሉት የህግ ባለሙያ አቶ ያሬድ ኃይለማርያም ከጅምሩ የመንግስት ሚና ከፍተኛ መሆን ግን በገለልተኛነቱ ላይ ጥያቄ የሚያስነሳ ነው ይላሉ። ይህም የባለሙያዎች ቡድን በፍትህ ሚኒስቴር ስር ከመዋቀሩ ይጀምራል።
ኢትዮጵያ የሽግግር ፍትህ ስርዓት ሂደት ያስፈልጋታል። እዛ ላይ ምንም ክርክር የለም። እንደዛ ከሆነ ጉዳዩን ለፍትህ ሚኒስቴር ወይም ደግሞ ፍትህ ሚኒስቴር ላዋቀረው ሌላ አካል ከመስጠት ይልቅ ለተወካዮች ምክር ቤት ተጠሪነት ያለው ስልጣን እና ተግባሩ በዝርዝር የተመዘገበ የተለካ ስልጣን ያለው የሽግግር ፍትህን ደስ የሚያቀላጥፍ ኮሚሽን ቢቋቋም የኮሚሽኑ ማቋቋም ደግሞ ልክ የብሔራዊ ምክክር ጉባኤው በተቋቋመበት መንገድ ገለልተኛ ሰዎች፣ በዚህ ዘርፍ ጥናት ያደረጉ ባለሙያዎች፣ ምሁራን፣ የሲቪክ ማህበራት፣ ሚዲያዎች በተሳተፉበት መንገድ ኮሚሽን ተቋቁሞ ያ ኮሚሽን አሁን እየተካሄደ ያለውን የምክክር ስራ ጭምር ራሱ ጨምሮ ቢሰራው። አሁን እንኳን የምክክር ስራው ተሰርቷል፣ ግን ከዚህ በኋላ በባለቤትነት ጉዳዩ ለፍትህ ሚኒስቴርም ለሌላ አካልም ሳይሰጥ ይሄንን ጉዳይ በባለቤት ሌላም ሀገር የሚደረገው ብዙ ጊዜ የሽግግር ጊዜ ፍትህ ኮሚሽን ይቋቋማል እና በያ ኮሚሽን ነው የህዝብ ቅቡልነት ይኖረዋል፣ ተጠሪነቱ ለምክር ቤት ነው የሚሆነው፣ ታማኒነት ኖሮት የህዝብን ተሳትፎም የመጨመር እድል ስላለው በዛ አግባብ ነው መሄድ ያለበት። ግን በመንግስት በኩል ምን እንደታሰበ በዚህ ደረጃ እስካሁን ድረስ ግልጽ አይደለም። ይሄን ነገር ፍትህ ሚኒስቴር እስከመጨረሻው ይዞት ይቀጥላል ነው ይዞት የሚሄደው የሚለው ነገር በፖሊሲውም ላይ በግልጽ አልተመለከተም። የሌሎች ሀገሮች ልምድ ሲነሳም ፖሊሲው ላይ በባለቤትነት የሽግግር ፍትህን ማን ይዘዋል የሚለውን ነገር ፖሊሲው አይጠቅስም በዝርዝር። ነገር ግን መሆን ያለበት ፍጹም ከመንግስትም ከሌሎች አካላትም በተለይ ደግሞ ተጽዕኖ ሊፈጥሩ ይችላሉ ሂደቱ ላይ ተብሎ የሚታሰቡ አካላት ሁሉ የተጠያቂነት ጉዳይ ስላለበት ገለልተኛ የሆነ አካል ቢይዘው ፕሮሰሱ ወይም ሂደቱ ሳይደናቀፍ የተፈለገውን ግብም ይመጣል፣ ለሀገሪቷም የሚጠቅም ነገር ማምጣት ይችላል ብዬ ተስፋ አደርጋለሁ።
ሌላው የህግ ባለሙያ አቶ ያሬድ ስዩም በበኩላቸው በቀጣይ ማደረጃጀቱን ከፍትህ ሚኒስቴር ውጭ እንዲዋቀር ማድረግ ካልተቻለም በሽግግር ፍትህ የመንግስት አካላት ተጠያቂነት ቢያስፈልግ ለመተግበር አስቸጋሪ እንዲሆን ያደርገዋል ይላሉ።
አንዱ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስቴር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። ምናልባት በሽግግር ፍትህ ስርዓት ውስጥ በራሱ ተጠያቂ የሚሆኑት አካላት አንዳንዶቹ መንግስት ውስጥ ያሉ አስፈጻሚ ውስጥ ያሉ ሰዎች ሊሆኑ ይችላሉ እና ይሄ በፍትህ ሚኒስቴር ስር ሆኖ ምን ያህል ተጽዕኖ ውስጥ አይወድቅም። አሁን በመደበኛው የፍትህ ስርዓት ሰፊ ስልጣን ያለው የፍትህ ሚኒስቴር በዚህኛውም ውስጥ ተመሳሳይ ስልጣን እንዲኖረው የሚደረግ ከሆነ ሂደቱን የመቆጣጠር ሁኔታ የሚኖር ከሆነ ምንም እንኳን ገለልተኛ ናቸው እዛ ስር ቢዋቀሩም የሚል ክርክር በአንድ በኩል ቢኖርም ትንሽ አጠራጣሪ ሊያደርገው ይችላል። ይሄ አሁን ጊዜው ስላለ ለማረም ቢቻል የተሻለ ይመስለኛል። አስፈላጊነቱ ግን ብዙም ያከራከር አይመስለኝም። አሁን ባለው ሁኔታ እያንዳንዱን ሁኔታ እየቀጣ ማለፍ ብቻ ሳይሆን ወደፊት ምንድን ነው ሊሆን የሚገባው የሚለውንም ለመመለስ ስለሚያስችል ይሄ ከመደበኛው ስራ በተለየ ተቋማቱም ለምን ፌል አደረጉ፣ የነበረው ችግር ሲፈጠር አሁንስ ምን ይደረግ የሚለውም ጭምር ይታይ የሚችልበት እድል ስላለ ማለት ነው። የሽግግር ፍትህ አንዱ ትልቁ ጥቅሙ ወደፊትስ ምን እናርግ የሚለውንም አብሮ ለማየት ስለሚያስችል አስፈላጊነቱ በጣም ወሳኝ ነው።
የሽግግር ፍትህ የተሳካ እንዲሆን የመንግስት ገለልተኛ የሆነ ሙሉ የፖለቲካ ፍቃድ መኖር የግድ ነው የሚሉት አቶ ያሬድ ኃይለማርያም አሁንም ገለልተኛ የሆነ ኮሚሽን ማቋቋም ሊታሰብበት ይገባል ይላሉ።
ብዙ የፖለቲካ ምስቅልቅል ከሆነ ሁኔታ የሚወጣ አገር በዛ ዙሪያ በፖለቲካው ዙሪያ ያሉ ሰዎችም ሌሎች ባለድርሻ አካላት ሙሉ ፍቃዳቸውን ሰጥተው ምንጠየቅ እንጠየቅ፣ ይቅርታ መጠየቅ ያለብን አካላት እንጠይቅ፣ በወንጀል መልክ የሚከሰሱ ሰዎች ይከሰሱ፣ ምንታረቅ እንታረቅ፣ ግን ሂደቱ ያስፈልገናል ብለው አምነውበት የሚገቡበት ሂደት ነው። ስለዚህ ከመንግስት የሚጠበቀው ነፃና ገለልተኛ የሆነ ኮሚሽን አዋቅሮ ሙሉ የፖለቲካ ፈቃደኝነቱን እና አስፈላጊ የሆነ የሎጂስቲክም የገንዘብም የበጀትም ፍቃድ መስጠት ማመቻቸት ነው። ከዛ በኋላ እንግዲህ ያ ኮሚሽን ደኛ ምን አይነቱ የሽግግር ፍትህ ሂደት አይነት ለኢትዮጵያ ይጠቅማታል፣ ድጋሚ ተመሳሳይ ችግር ውስጥ እንዳንገባ የትኛው ሂደት ነው የሚያዋጣን፣ በባለሙያዎች ያስጠናል፣ ባለሙያዎችን ያማክራል፣ የሌሎች ሀገሮችን ልምድ ያያል፣ ከዛ የመንግስት ስልጣን ላይ ያሉ ሰዎች መጠየቅ ባለባቸው ጉዳይ ጭምር ደግሞ ተጠያቂነትን ለመውሰድ ፈቃደኝነታቸውን ለኮሚሽኑ መስጠት አለባቸው። በዛ መንገድ ይሄ የደቡብ አፍሪካውን የሌሎች ሀገሮችንም ሩዋንዳንም ወደ ላቲን አሜሪካም ሄደን ልንቀንስማቸው የምንችል የተለያዩ ሀገር ልምዶች አሉ። እነዛን ልምዶች ከነዛ ሀገሮች ደግሞ ጥሩ የምንላቸውን ነገሮች እንወስዳለን። ካለበለዚያ ግን ለምሳሌ የተፈጸሙ ጥፋቶች የወንጀል ተጠያቂነትም አብሮ ይኑር ቢባልና ቀደም እንዳልከው በዚያው በሰሜን ግጭት የመንግስት አጣቂ ኃይሎች የመንግስት አካላት በየደረጃው ሊጠየቁ የሚችሉባቸው ነገሮች በራሱ በሰብአዊ መብት ኮሚሽኑና በተባበሩት መንግስታት በተደረገው ሪፖርቶች በይፋ በግልጽ ተቀምጧል። ስለዚህ ያንን ተጠያቂነት ልታመጣ የምትችለው ገለልተኛ ወገን ሂደቱን ይዞ እስካፈጻጸሙ ድረስ ሊከታተልና ሊያስፈጽም የሚችልበት ስልጣንና ትብብር ስታረግለት ነው። ግን ሂደቱ በመንግስት ከተያዘ ግን ሙሉ በሙሉ ሀገሪቷ ውስጥ ባለው በፍትህ ተቋማቶች ላይ ማህበረሰቡ ባለው የእምነት ማጣት የሚሆን ተጠራጣሪነትም ባለው የፖለቲካም ጡዘት ሂደቱ ላይ ህዝቡ እምነት እንዳይጥል ያደርገዋል እና ትልቁ ነገር ግን የመንግስት ቁርጠኝነትን የሚፈልግ ሂደት ነው የሽግግር ፍትህ ሂደት።
የሽግግር ፍትህ ትግበራን በተመለከተ የቀረቡት የፖሊሲ አማራጮች በህዝባዊ መክክሮች በሚገኙ ግብዓቶች የሚወሰን ቢሆንም በሰሜኑ የአገሪቱ ክፍል በነበረው ጦርነት ላይ ኤርትራ የነበራት ተሳትፎ የተጠያቂነት ሂደቱ ላይ የራሱን ተጽዕኖ ማሳረፉ አይቀርም ይላሉ የህግ ባለሙያው አቶ ያሬድ ኃይለማርያም።
ኢትዮጵያ ውስጥ ያለውን በተለይ የሽግግር ፍትህ ሂደቱን ከባድ ከሚያደርጉት ነገሮች አንዱ እና በተለይ የተጠያቂነትን ጉዳይ ታደውም ከዚህ ከሽግግር ፍትህ ጉዳይ ከመነሳቱ በፊት የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ባወጡት የጋራ ሪፖርት ላይ በትግራይ ውስጥ ለተፈጸመው ከፍተኛ የሰብአዊ መብት ጥሰት የኤርትራ ወታደሮችና ኃይሎች የጾታዊ ጥቃት በመፈጸም በተለያዩ መንገዶች ትልቅ ጥቃት አድርሰዋል ተብሏል እና እነዛ ሰዎች ተጠያቂ ለማድረግ ድንበር ተሻጋሪ የሆነ የስራ ያስፈልጋል። አንዱ ከባዱ ነገር ትግራይ ውስጥ መጥተው ጥቃት ፈጽመው በደል አድርሰው የወንጀል አድራጎት ፈጽመው ወደ ኤርትራ የተመለሱትን አካላት እንዴት ነው ተጠያቂ ማድረግ የሚቻለው የሚለው አንዱ ሁለት ገጽታዎች አሉት። አንደኛ የኤርትራ መንግስት ፈቃደኝነት ይጠይቃል። እሱ የመሆኑ ድል ለእኔ በጣም ጠባብ ነው። ሁለተኛ ነገር ግን አብዛኛዎቹ ጥፋቶችም በዚህኛው ሳይድ መጠየቅ የማይፈልግ አካል የህወሓትም ሰዎች ይሁኑ በመንግስት በኩል አብዛኛው ጥፋት ወደ እነዛ ወደ ኤርትራ ወዳሉ ሰዎች ማላከክ ከተቻለ ተጠያቂነት መጠኑ ሊቀንሰው ይችላል እና ክፍተት ይፈጥራል ለማንኛውም። እና ትልቁ በተለይ የሽግግር ፍትሁ በእርቅ ብቻ የሚፈታ ከሆነ ብዙ ላያሳስብ ይችላል። የኤርትራን መንግስት የእርቁ አካል እንዲሆን የዲፕሎማሲ ስራ ነው የሚጠይቀው። የሽግግር ፍትሁ የወንጀል ተጠያቂነትን ማዕከል ያደረገ ከሆነ ግን አንዱ ትልቅ እንቅፋት የሚሆንበት ተግዳሮቱ የኤርትራ ወታደሮች ትግራይ ውስጥ ለፈጸሙ ጥፋት ተጠያቂ የሚሆኑበት መንገድ ግን በጣም ከባድ ያደርገዋል እና የተሟላ ፍትህ እንዳይመጣ ምክንያት ይሆናል።
የሽግግር ፍትህ ትግበራው በኢትዮጵያ ያሉ ትርክት መሰረት ያደረጉ ቁርሾች እንዲፈታ ታስቦ ከተቋቋመው የብሔራዊ ምክክር ኮሚሽኑ ጋር የኃላፊነት መመሳሰል ሊኖረው አይችልም ወይ በሚለው ሀሳብ ላይ የህግ ባለሙያው አቶ ያሬድ ስዩም ተከታዩ ምላሽ ሰጥተዋል።
ምክክር ኮሚሽኑ አጀንዳ መርቶ ባይጨርስ ብዙ ትርክቶች አሉ፣ ታሪክን ጨምሮ ያላግባቡን ነገሮች አሉ። እነሱ ላይ እንዴት ተግባብተን እንሂድ የሚለውንም ለማየት ይመስለኛል። ይሄ ግን ምንድነው የሰብአዊ መብት ጥሰቶች አሉ፣ የወንጀል ድርጊቶች አሉ፣ ሌሎችም ችግሮች አሉ። እነሱን የምትፈታበት ማዕቀፍ ነው። ስለዚህ ጎን ለጎን ይሄድ ይችላል። ከዛ ውጭ አሁን ካነሳልኝ አኳያ ምናልባት ብልጭ እያሉ የሚጠፉ ነገሮች አሉ። በእኛ ሀገር ሁኔታ ልክ ነው። ይሄኛው ግን ተገፍቶበት ከተካሄደ የሽግግር ፍትህ በመደበኛው የፍትህ ስርዓት አንዳንዶቹን ነገሮች ማስተካከል አይቻልም። ከሰብአዊ መብትም ከሌሎችም ነገሮች በተለይም ደግሞ ተመሳሳይ ነገር ወደፊት ከመከሰቱ አኳያ ሽግግር ፍትህ የራሱ ጥቅም አለው እና እንደሱ ነው መጠየቅ ያለበት። ከምክክር ኮሚሽኑ ጋር ማጣጥሞ መሄድ የሚቻል ነው የሚመስለኝ በእኔ በኩል።
የሽግግር ፍትህ ሂደቱን የሚመራው ተቋም በማንኛውም መልኩ ቢደራጅም ከዚህ በፊት ተቋቁሞ የፈረሱት የእርቀ ሰላም ኮሚሽን አይነት ዕጣ ፈንታ እንዳይገጥመው ግን መንግስት ጥንቃቄ ማድረግ ይኖርበታል ይላሉ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም።
የሚቋቋሙበት ዓላማ ከምን በተለይ መንግስት እነዚህን ኮሚሽኖች ሲያቋቁም ከምን አንግል ነው? የወቅታዊ የፖለቲካ ትኩሳት አንድ የፖለቲካ ዓላማን ከግብ ለማድረስ ተብለው የሚቋቋሙ ሲሆኑ ያ የፖለቲካ የተፈለጉበት አላማ ወይ ይሳካል። ዋናው እንደ መሪ የተቀመጠው በህግ የተሰጣቸው ስልጣን መሳካት ሳይሆን በወቅቱ ማስተንፈስ የሚፈልገው የፖለቲካ ትኩሳት ካለ ያንን ካሳኩ በኋላ ምናልባት እነዛ የተቋቋሙ ኮሚሽኖች ለመንግስት አስፈላጊ ሆኖ ላይታዩ የሚችሉበት ነገር አለ እና አሁንም ከአንድ ፓርቲ ወይም ስልጣን ላይ ካለው የመንግስት አካል የተወሰነ የፖለቲካ ፍላጎት ጋር ብቻ ተያይዘው ወቅታዊ የሆኑ የፖለቲካ ትኩሳቶችን ለማብረት ለማረጋጋት ተብለው ሲሆን የሚሰሩት እነዚህ ተነሳሽነቶች፣ እንደዚህ አይነት አደረጃጀቶች ብዙ ርቀት ሳይሄዱ ይጨናገፋሉ። ትልቅ ረጅም ጉዞና አገራዊ ፋይዳቸውን ታስበው ከሆነ ለምሳሌ የድንበር ጉዳይ ላይ የሚመለከተው ኮሚሽን የድንበሮቹ ጥያቄዎች አልተፈቱም፣ ጥናትም አላረገም፣ ምን እንዳረገም ሳይታወቅ ፈረሰ። የእርቅ የተባለው ኮሚሽን እርቅ አገሪቷ ላይ አልወረደም፣ ግን ፈረሰ። ስለዚህ አላማቸውንም ሳያሳኩ የተሰጣቸውን የስም ታይትል እንኳን አላማ ሳያሳኩ ነው የፈረሱት። እና እነዚህ ተቋማቶች ወይ በችኮላ ወይ ለአንድ የፖለቲካ ግብ ተቋቁመዋል። የማያስፈልጉበት ደረጃ ሲታይ ለመንግስት ይፈርሳል። አሁንም የዚህ እነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ያስፈልጋል። ከአጀማመሩ መነሻው እንደ ፍትህ ሚኒስቴር የተሰጠበት ነገር ለእኔ ግልጽ ስላልሆነ ምናልባትም ተመሳሳይ ዕጣ ፈንታ ሊገጥመው የሚችልበት እድል ሊኖር ይችላል። ግን ዋናው ነገር የመንግስት አያያዝ እንዴት ነው የሚለው፣ ይህንንም አይነት ግጭቶች ጥቅማቸው ያካሄድ ይጎዳሉ ለፍትህ ሚኒስቴር ወይ ለሌላ የመንግስት አካል ከተሰጠ ሂደቱ ብዙ ርቀት አይጓዝም። ኮሚሽንም ተቋቁሞለትም እንኳን በቂ ጥርስ ያለው በደንብ ግልጽ የሆኑ ስልጣኖች ያሉት ጉዳዮችን የማስፈጸም አቅም ያለው በገለልተኛ ሰዎች የተወከለ ብዙ ባለድርሻ አካላት የተሳተፉበት ኮሚሽን ማቋቋም ከተቻለ የተሳካ ሊሆን ይችላል። ካለበለዚያ ግን ያው ትልቁ ችግር ምንድን ነው? የእነዚህ ነገሮች መጨናገፋቸው ብቻ ሳይሆን የሚያሳስበው ድግግሞሹ ከዚህ በኋላም የሚመሰረቱ ተመሳሳይ አይነት ስልጣን ትልቅ ሀገራዊ ፋይዳ ይዘው ሊሰሩ የሚችሉ ነገሮች ላይ ህዝቡ እምነት እንዳይኖረው እንዲጠራጠር፣ እምነት እንዲያጣ ሊያደርግ ስለሚችል መንግስት ይሄን ነገር በጥንቃቄ ቢያየው እና ቢያስብበት ጥሩ ይመስለኛል።
መንግስት የሽግግር ፍትህ ሂደቱን በሚቀጥሉ ዓመት ለማስጀመር የፖሊሲ አማራጮች ላይ የሚደረጉ ውይይቶች በቶሎ እንዲጠናቀቁ እየሰራ ይገኛል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያ ጦርነትን ጨምሮ ባለፉት 4 ዓመታት የነበሩ ማንነትን መሰረት ያደረጉ ግጭቶች የሽግግር ፍትህን አስፈላጊነት ያጎሉ ስለመሆናቸው በማስጀመሪያ ውይይት ላይ ገልጸዋል። ለዚህም በፌዴራል ደረጃ ብቻ ከ10,000 በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም በማሳያነት አንስተዋል። በእርግጥ ኢትዮጵያ ተጠያቂነትን ያሰፈነ እውነተኛ የሽግግር ፍትህን አሁን ማሳካት ትችላለች ወይስ እንደቀደሙት መንግስታት ሙከራዎች ሆነ ይቀራል የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውንና እንግዶቹን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል አይደል ደሬ?
ልክ ነው ሊሊ። ከዚያ በፊት ግን አድማጮቻችንን ለመሰናበቻ ካስተናዳናቸው ሙዚቃዎች መካከል አዲስ ለገሰ እንጃ እያለ የሚጫወተውን የጃዝ ሙዚቃ እንጋብዛቸው። ኦ ካለ ሩዚ ቦታ አንድ ነገር አለ እንጃ ምን እንደሆነ ያስነካኝ ካገር ከሞላ ሰው የምለው አንቺን እንጃ ምን እንደሆነ እኔ ምን አውቄ መወሰኔ በዛ ባንቺ መነበቄ and how many hold and faridullah bal tabakut afta in get hagenyo fikresha gulbota and jamin and go yasne crashing in kagar kamolla so yemida wanchin and jamin and go and if mana uke mawasane bada banchi manatage and jamin ho we
እንጂ ደመ ነፍሴ አልሆንኩም ዘንድሮ ስራሴ ልካታሁኝ ስወድሽ ምን የለው የነካው ንሺ አውቃለው መትቼ የርግብ ላባስሱ ግን እንዳች ገላን እንጃ መለስረሱ
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።